እንግዲህ ካለፈው ትምህርታችን አራተኛውን ክፍል እናቀርባለን። ፍቅር በሚል ርዕስ ማለት ነው። አሁንም ትምህርታችንን በጸሎት እንጀምራለን። እግዚአብሔር አምላካችን ሆይ ሳምንቱን በሰላም ስለጠበቀን እናመሰግናለን። ጌታ ሆይ ይህንንም ሳምንት ደግሞ ባርክልን፣ በፍቅር እንድንመላለስ እርዳን። እግዚአብሔር ሆይ ይህንን ትምህርት በማስተዋልንም ማስተላለፍ ወንድሞችና እህቶችም እግዚአብሔር ሆይ ትምህርትን እንዲሁ በማስተዋል መከታተል እንዲችሉ እርዳን በኢየሱስ ክርስቶስ ስም። እንግዲህ ባለፈው ትምህርታችን ፍቅር በሚል ርዕስ ብዙ ነጥቦችን ነፋተናል። ዛሬም ይህንን እንቀጥላለን ማለት ነው። ባለፈው ጊዜ ያደረግኩት ወይም ያነሳቸው ነጥቦች ዛሬ አንዳንዶቹን የበለጠ ደግሞ ማጠቁላዊትን የምንጠቅምበት ሁኔታ ይሆናል ማለት ነው። የፍቅር በፍቅር እግዚአብሔርን ያመለኩ ሰዎች፣ በፍቅር እግዚአብሔርን ያገለገሉ ሰዎች፣ በፍቅር ዘመናቸው ለእግዚአብሔር የሰጡ ሰዎች የሚኖረው በረከትና ውጤት ባለፈው ስና ነበር። ሌሎችንም ነጥቦች ከማነሳውን በተጨማሪ በዚህ ነጥብ ላይ ተጨማሪ ሀሳብ መስጠት ወዳለሁ። በተለይም በቅንነትና በፍጹም ልብ በቅንነት በፍቅር በመሰጠት ጌታን በምናገለግልበት ጊዜ በረከቱ ከማንም በላይ ለኛ እንደሆነ ይህንን ባለፈው ትምህርት አንስተን ነበር። ይሄ እውነት ነው። የአንዳንድ ሰዎችንም ለመጥቀስ ሞክሬ ነበር። ዛሬ ደግሞ የበለጠ በዚህ ነጥብ ላይ ባለ ነጥቦችን አነሳል። እግዚአብሔርን በቅንነትና በፍቅር ስናገለግል ከማንም በላይ ጥቅሙ ለእኛው ነው። እኛ ይህንን ጥቅም እናገኛለን ብለን አይደለም እግዚአብሔርን የምንከተለው ወይም ደግሞ የምናገለግለው ወይም ደግሞ የእግዚአብሔር አገልግሎቱ ውጤት እንደ ነጋዴ ዛሬ በዛሬ አሁን በአሁን ነግጄ የማገኝበት አይነት ትርፍ እንደዛ ተደርጎ መታሰብ እንደሌለበት ማለት ነው። ወይም እኛም ብዙ ጊዜ ያንን አሁን ነው ትርፍ እናገኛለን በሚል አይደለም። በመጀመሪያ ደረጃ የዘላለምን ሕይወት ለማግኘት ነው የምናገለግለው፣ እግዚአብሔርን በፍቅር የምንከተለው የምናገለግለው። የዘላለም ሕይወት ሲባል የተለመደ አባባል ይሆንና ምናልባት ብዙ ጊዜ ይህንን ነገር ላይሰማን ይችላል። ነገር ግን ትልቅ በውስጡ ምስጢር ያለው ነገር ነው። ሰው ለዘላለም በዘላለም ደስታ ውስጥ የሚኖርበት ማለት አሁን ምድራዊ ኑሯችን ስናይ በብዙ ሁኔታ ብዙ ችግር ያለበት ነው። በሽታ አለ፣ ሞት አለ፣ መታመም በሽታ አለ፣ ጥላቻ አለ፣ መገፋፋት አለ፣ ማጣት አለ፣ ስጋት አለ፣ ብዙ ነገሮች ያለበት ህይወት ነው። እስክንሞት ድረስ ከዚች ምድር እስክንሄድ ድረስ ተገላግለን የምንኖርበት ኑሮ አይደለም ምድራዊ ኑሮ። አሁን የዘላለምን ህይወት ስንል እንግዲህ ይሄ ስጋት የሌለበት ህይወት፣ መገፋፋት ጥላቻ የሌለበት ህይወት፣ የተሟላ ህይወት፣ በሽታ የሌለበት ህይወት፣ በተለያዩ ነገሮች በምድር የምንሰቃይበት ሁኔታ ሁሉ የሚለወጥበት ህይወት፣ ተወዳዳሪ የሌለው ህይወት፣ የዘላለም ደስታ ያለበት የማያቋርጥ ደስታ ያለበት ህይወት ነው። በዚሁም በክብር ከዘላለም እስከ ዘላለም ማለቂያ የሌለውን እድሜ ለዘላለም የምንኖርበት ህይወት ነው። እንግዲህ የእግዚአብሔርን መንግስት እንወርሳለን ስንል፣ ከእግዚአብሔር ጋር ለዘላለም እንኖራለን ስንል ወደዚህ አይነት ህይወት መግባታችን ነው ማለት ነው። ይህን ህይወት መውረስ በራሱ እጅግ በጣም ታላቅ ነገር ነው። አንደኛም በፍቅር እግዚአብሔርን የምናገለግለው በፍቅር እግዚአብሔርን እንድናመልከው ይህንን ህይወት ለመውረት ነው። ቃሉ እንደሚናገረው እኛ ወደፊት ተስፋ የተገባልን ከተማ ተወዳዳሪ የሌላት ውብ ከተማ እንደሆነች ነው ባለፈው ትንሽ ተቀናሪች ያለው። ወደዚች ኃጢአትና በደል ሽጋት ወደሌለባት ፍጹም ምቾት ወዳለባት አሁን በምድር ያለው አይነት ከተማ ወይም ምቾት ሳይሆን ማለት ነው። ለምሳሌ አሁን ትላልቅ የዓለም ቆንጆ ከተማዎች አሉ እንደነ ኒውዮርክ የመሳሰሉ ሌሎች በጣም ውብ ከተማዎች አሉ። እነዚህም በሰው እጅ የተሰሩ እንኳን ውብ ከተማዎች ናቸው፣ እናደንቃቸዋለን ከሌሎች ጋር ስናነጻጽር። ግን የዘላለምን ሕይወቱ ልንወርስ የእግዚአብሔርን ከተማ ወደዚች ከተማ የምንገባባት ከተማ የዚህ አይነት ሳይሆን ፍጹም ቀን የሌለባት ናት። ወደዚች ከተማ ወደ ዘላለም ሕይወት፣ ወደ ዘላለም ምቾት፣ ወደ ዘላለም ክብር፣ ወደ ዘላለም ተስፋ እንድንገባ ነው ቃል የተገባልን። በእውነትና በጽድቅ እግዚአብሔርን በፍቅር አምልክንና አገልግልን ካለፍን ማለት ነው። የምናገለግለውም እንግዲህ ይህንን እያሰብን ነው ማለት ነው። እግዚአብሔርን በእውነትና በጽድቅ ስናመልክና ስናገለግል ይሄ የዘላለም ሕይወት ተስፋ አለን ማለት ነው። ይሄ ከሁሉ የሚበልጥ ትርፋችን ነው። ይሄ እንዳለ ሆኖ ደግሞ እግዚአብሔርን በፍቅር በጽድቅ ያገለገሉ ያመለኩ ሕይወታቸውን በቅድስና ኖረው ለጌታ ክብር ራሳቸውን የሰጡ ሰዎች በምድርም በረከት እንዳለ ነው ማለት ነው። በምድር ስንል ብዙ ነገር እንኳን ኖሮ ሰው ላይ ደሰት ይችላል። ባለፈው መሄድ ለምሳሌ አሁን ባለፈው እንደተናገር ነው ሁሉ ነገር ተሟልቶ ሰው ደስተኛ ላይሆን ይችላል። ሰው ሁሉ ነገር ተሟልቶ ቢሟላም ባይሟላም ደስተኛ መሆን የሚችለው የኢየሱስ ክርስቶስ ፍቅር በውስጡ ሲሞላ ከኢየሱስ ክርስቶስ ጋር ሲታረቅ ነው። የዘላለም ሕይወት የሚወርስበትን መንገድ አሁን በምድር ላይ በእምነት ሲጀምር ነው ማለት ነው። ይሄ ራሱ አንድ ትልቅ በምድር ላይ እግዚአብሔርን በቅንነትና በፍቅር የሚያመልክና የሚከተል እንዲሁም የሚያገለግል ሰው የሚያገኘው ነው። አገኘም አጣም የማያቋርጥ ደስታ በውስጡ አለ። ፈተና ብኖርም መከራ ብኖር መገፋት ብኖር ማጣት ብኖር ሌላ ተስፋ የሚያስቆርጡ በምድር ላይ የሚፈራረቁ ችግሮች ቢኖሩ ክርስቶስን በእውነት የሚከተል በእውነት የሚያመልክና የሚያገለግል ሰው በዚች በማትመቸው ምድር እንኳን ተመችቶት ይኖራል፣ ደስተኛ ይሆናል ማለት ነው። ይሄ ራሱ አንድ ትልቅ ትርፍ ነው። ግን ከዚህም ያለፈ ደግሞ የሰው ልጅ ፍቅር ክብር ፈላጊ ነው። የሰው ልጅ ክብርን መፈለጉ በራሱ ኃጢአት አይደለም። ምክንያቱም ለክብር ነው የተፈጠር ነው፣ ለክብር ነው የተጠራ ነው። ሰው የሚዋረደው ኃጢአትን ሲሰራ ነው። ሰው የሚዋረደው የእግዚአብሔርን ፈቃድ ሲተላለፍ ነው። ሰው የሚዋረደው ራቁቱን የሚሆነው በኃጢአት ሲመላለስ ነው። ነገር ግን በክርስቶስ ኢየሱስ መንፈስ በጽድቅ ሕይወት በክርስቶስ ኢየሱስ ፍቅር የሚመላለስ ሰው በራሱ ትልቅ ክብር በሕይወቱ አለ፣ የተከበረ ነው። ምክንያቱም ክብር የሆነውን ኢየሱስ ክርስቶስን ሕይወት እየተለማመደ ስላለ በእርሱ ላይ ክብር አለው። እና ስለዚህ ሰው ክብርን ቢፈልግ ማለት እግዚአብሔርን በማምለክ የሚገኘውን እውነተኛውን ክብር ማለት ነው ቢፈልግ ኃጢአት አይደለም። ነገር ግን ሰው እግዚአብሔርን ትሮ ክብርን ቢፈልግ ያ የተለየ መንገድ ነው፣ ያ የማይሄድ መንገድ ነው። ያ የማይሄድ መንገድ ነው። ያ እና ያ የማይሆን መንገድ ነው። እንደሱ ከሆነ በእውነት ማግኘት ያለበትን ክብር ወይም ደግሞ መከተል ያለበትን ክብር እየፈለገ አይደለም። እና መጽሐፍ ቅዱሳችን ውስጥ ኢየሱስ ክርስቶስ ክብራችን እንደሆነ ሰው በጎ ነገር በማድረግ ክብርን ቢቀዳት ይሄ ዝና ነው የሚባለው። መልካም ዝና ታገኛለህ ይላል በምሳሌ መጽሐፍ ውስጥ። አካሄዳችን እግዚአብሔርን ደስ የሚያሰኝ ከሆነ በእግዚአብሔርና በሰው ፊት መልካም ዝና፣ መልካም ክብር እንደሚኖር ነው ማለት ነው። ይሄ አይነት ክብር ለየት ያለ ክብር ነው፣ ለሁላችንም የሚገባ ነው። እግዚአብሔርን በማውደድ፣ እግዚአብሔርን በማክበር፣ እግዚአብሔርን በመከተል፣ ራሳችን ለእግዚአብሔር በመስጠት የሚገኝ ክብር እና ዝና ይሄ ለማንም ቢሆን ቢኖር ይሄ አጢአት አይደለም። ይህ እግዚአብሔርም ቃል በግልጽ የሚናገረውና የሚያስቀምጠው ነው። እንግዲህ በዚህ አይነት ክብር ስንመለከት እነዚህ በዘመናቸው እግዚአብሔርን አገልግለው ያለፉ ሰዎች ያገኙትን ክብር እስካሁን እናስብ። እነዚህ ሰዎች አንደኛ አሁን ባለው መለኪያ ብዙዎቹ የተማሩ የታወቁ አልነበሩ። ብዙዎቹ ሀብታሞች አልነበሩ። ብዙዎቹ ከትላልቅ ከሚያስመካ ዘር የሆኑ አልነበሩ። ነገር ግን እግዚአብሔርን በማውደድ በመታዘዛቸው ምክንያት አስደናቂ የሆነ ክብር በእነሱ ላይ አረፈ። ያ ክብር ዝናቸው እነሱ ያንን ለዛ ብለው ባያገለግሉም ለዛ ብለው ጌታን ባይከተሉም አሁን ዝናቸው በዓለም ሁሉ እየናኘ ነው ያለው፣ እየተነገረ ነው ያለው። እስቲ እንግዲህ እናስብ። መቼም ሙስሊም ይማቅ የዓለም ሕዝብ አለ ብዬ አላምንም። የግድ ክርስትናን የሚከተሉት ሰዎች ብቻ አይደሉም። በሁሉም የሃይማኖት ክፍል ያሉት ሙሴን የማያውቅ የለም። የዓለም ሕዝብ በብዙ ቢሊዮን የሚቆጠር ሕዝብ ሙሴን ያውቃል፣ ኤልያስን ያውቃል፣ ጳውሎስን ያውቃል፣ ኤልሳዕን ያውቃል፣ ዳዊትን ያውቃል፣ ዮሴፍን ያውቃል፣ አብርሃምን ያውቃል፣ ያዕቆብን ያውቃል። እንደዚሁም ሳራን የማያውቅ የለም። እንግዲህ ተመልከቱ። እነዚህ ይሄ እንደሚሆን እንኳን ሳያውቁ ዝም ብለው እግዚአብሔርን የታዘዙ ናቸው። ግን ለብዙ ሺህ ዓመታት ለብዙ ትውልድ ሲወርድ ሲዋረድ ለመጣ ትውልድ ሁሉ ጌታ ኢየሱስ ክርስቶስ ለዘላለም እኛን ወደ እርሱ እስኪወስደን ድረስ እስኪመጣ ድረስ ለሚቀጥለው ትውልድ ዝናቸው እየተነገረ ነው ያለው። ይሄ ራሱ የሚያስደንቅ ነገር ነው። እግዚአብሔርን መታዘዝ በሌላ በኩል በቅንነትና በበጎነት ዝነኛ ያደርጋል ማለት ነው። ዝና ሁል ጊዜ ስለምንፈልግ በጣም ስለምንፈልገው ሳይሆን ዝና እውነተኛ ዝናና ክብር በራሳችን የሚሆነው እግዚአብሔርን ከመፍራት ጋር የተያዘው ዝና እግዚአብሔርን በመፍራትና በእውነት በመከተል በጽድቅ በመከተል በፍቅር በመከተል የሚመጣ ነው። ይህ የሚያስደንቅ ነገር ነው። ይህን ብናቅ ኖሮ የምናደርገው ነገር እግዚአብሔርን በማፍቀር እናደርግ ነበር ማለት ነው። በሌላ በኩል ደግሞ አንድ ሰው ለዝና ብሎ እግዚአብሔርን የሚያገለግል ከሆነ ለክብር ብሎ ለገንዘብ ጥቅም ብሎ ለሌላ ነገር ብሎ ደግሞ እግዚአብሔርን የሚያገለግልና የሚከተል ከሆነ ደግሞ ዋጋው በምድር ላይ አግኝቷል፣ ተበላሽቶበታል ማለት ነው። በምድርም አይባረክም፣ በሰማይም ሰማያዊ ያውር ቅድም ያልኩት አይነት የእግዚአብሔርን ውብ ከተማ የማየት የዘላለም ሕይወት የመውረስም እድል አይኖርም ማለት ነው። ስለዚህ አገልግሎታችን በፍጹም ፍቅር እግዚአብሔርን በመውደድ እና እግዚአብሔርን በመፍራት ላይ የተመሰረተ ነው። ክብርን ለእግዚአብሔር ለመስጠት ያኔ ለእግዚአብሔር ክብርን ስንሰጥ እኛ ደግሞ ክብርን እንቀዳጃለን። ዝናን ለክብር ለእግዚአብሔር አምልኮትና ስግደትን ወደን መታዘዝን ራሳችንን በፊቱ ዝቅ ማድረግን ለእርሱ ሲናደር እግዚአብሔር ደግሞ እኛን ዝነኞችና የክብር ሰዎች ያደርገናል ማለት ነው። እንግዲህ ቅድም የጠቀስኳቸው ሰዎች ለዚህ ጥሩ ምሳሌዎች ናቸው። በአሁኑም ጊዜ በዚህ ምድር ላይ ታላላቅ የእግዚአብሔር ሰዎች አሉ። የክርስትና ሃይማኖት ተከታዮች ብቻ ሳይሆን ሌሎችም ሳይቀር የሚያውቋቸው በቢሊዮን የሚቆጠሩ ሰዎች አንዳንድ ለምሳሌ አንዱን ብቻ ልጥቀስ፣ ዶክተር ብሬ ግራሃምን የማያውቅ ሰው የለም። ሂንዱ፣ እስላሙ፣ ሌላውም ሁሉ ማለት ነው። ይህ ሰው በዘመኑ እግዚአብሔርን በፍቅርና በቅንነት በማገልገሉ እግዚአብሔር አሁን ዝናው እንግዲህ ሁሉም የሚፈልገው ዝነኛ የመሆን ነገር ማለት ነው። እሱ አሁን ያንን ፈልጎ አይደለም፣ ግን ዝናው ወጥቷል። ሌሎችንም ብዙ ወንጌላውያን፣ ብዙ ቄሶች፣ ብዙ መጋቢዎች ሁሉ መጥቀስ ይቻላል። ብዙዎችንም ደግሞ እናንተም እንደ ምሳሌ ማንሳት እና ማሰብ ይቻላል። ጌታ እግዚአብሔርን በፍቅርና በጽድቅ ስናገለግል በምድርም እግዚአብሔር በክብሩ በዝናው ይሞላናል። እኛ ግን እንደዛ ዝና ብለን አናገለግልም። በአንጻሩ በተቃራኒው አንድ ሰው ለዝናና ለክብር ብሎ ወንጌላዊ ወይም መጋቢ ወይም ቄስ ከሆነ ነገር ተበላሽቷል፣ ስለ መሰረቱ ተበላሽቷል ማለት ነው። ወደ ትክክለኛው መሰረት መመለስና በእውነት በፍቅር በጽድቅ እግዚአብሔርን ማገልገል መቻል አለበት ማለት ነው። ይህ እንግዲህ አንዱ ገጽታው ነው። ጌታን በፍቅር በምናገለግልበት ጊዜ በምድርም የሚሆን ነገር ማለት ነው። ባለፈው ሌሎችም ትክሻል። ሌላው ደግሞ እግዚአብሔር በምድርም የተለየ ዓላማ ከሌለው በስተቀር እርሱን በፍቅር በምናገለግልበት ጊዜ እድሜ ረዥም እድሜ ይሰጣል። ግን ያ እድሜ እግዚአብሔርን ክብር የምንገልጽበት እድሜ፣ የገዛ መሻታችን የምንገልጽበት እድሜ አይሆንም። አሁንም የለበትም። ረዥም እድሜ ኖረን ብዙ አተራምሰን ብዙ አበላሽተን በእግዚአብሔር ቤት አገልጋዮች ሆነን ብዙ ችግር ፈጥረን የምንሄድ ከሆነ ያ እድሜ መጨመሩ ክስረት እንጂ ትርፍ አይሆንም። ነገር ግን እግዚአብሔርን ለማገልገል በፍቅር በምናገለግልበት ጊዜ እግዚአብሔር ሁኔታውን ሲያይ የተለየ ዓላማና እቅድ በሕይወታችን ከሌለው በስተቀር ረዥም እድሜ ይሰጣል። ይሄ በምሳሌ መጽሐፍ የተጠቀሰ ነው። እግዚአብሔር በመፍዳት እድሜያችን በምድር ላይ እንደምረዝም ማለት ነው። እንግዲህ ይህንን ስንል አገልግሎታችንን በጣም በቅንነት በፍቅር ላይ የተመሰረተ አገልግሎት እያገለገል እንደሆን እና እንዳልሆን ይህንን እንግዲህ በትምህርት ማሰብ ያስፈልጋል። እስቲ ወደ እግዚአብሔር ቃል ከዚህ ጋር የተያዘውን ሀሳብ ለመግለጽ ልመለስና ላንባው። አንደኛ ጴጥሮስ ምዕራፍ አንድ ቁጥር 22 ላይ እንደዚህ ይላል፣ ለእውነት እየታዘዛችሁ ግብዝነት ስለሌለበት ለወንድማማች መዋደድ ነፍሳችሁን አጽንታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ ይላል። ለእውነት እየታዘዛችሁ አገልግሎትን በሆነ በአገልግሎታችን በእውነት እያገለገል እንደገና ደግሞ የእግዚአብሔርን ቃል በእውነት እየታዘዝን በእውነት ለእግዚአብሔር ክብር እየኖርን ማለት ነው። ግብዝነት ስለሌለበት የማስመሰል ነገር የሌለበት ለወንድማማች መዋደድ ነፍሳችሁን አጥብቃችሁ እርስ በርሳችሁ ከልባችሁ ተዋደዱ ነው የሚለው። ከልባችሁ እንደውም አጥብቃችሁ ተዋደዱ ነው የሚለው። ይህ እንደው ጫን አድርጎ ነው እዚህ ላይ ጴጥሮስ የሚናገረው። ከልባችሁ አጥብቃችሁ ተዋደዱ። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለምና በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። እዚህ ላይ እንግዲህ ባለፈው ጊዜ ስለ ጎሳ ፍቅር እንደዚህ ወይም ስለ ዘረኝነት ስለ ጎሰኝነት አቅሼ ነበር። እንግዲህ ይሄ የኢየሱስ ክርስቶስ ፍቅር በዚህ የተገኘ የፍቅር አንድነት ከማይጠፋ ዘር መሆናችንን ነው። የኛው ደግሞ የሚጠፋ ነው። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ናችሁ፣ ከማይጠፋ ዘር ነው። እኛ እንግዲህ በኢየሱስ ክርስቶስ ያለን መዋደድ የዘላለም ዘር፣ የዘር ፍቅር ያለ የዘላለም ዘር ማለት ነው። ምድራዊ ደግሞ በጎሳ ላይ የተመሰረተ ፍቅር ደግሞ የሚጠፋ ነው፣ በኋላ የሚያልፍ ነው። እዚህ ነው ጴጥሮስ ይህንን አጽንቶ የምናገረው፣ ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አጽንታችሁ እርስ እኛ የተወለድነው ከዚህ ከምድራዊ ዘር አይደለም፣ ከዘላለም ባያውና ዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ይላል። ይሄ ከሆነ ደግሞ ምን አድርጎ ነው ብለው አሁኑ አንደኛ ጴጥሮስ ምዕራፍ 2:1 እንደዚህ ይላል፣ እንግዲህ ክፋትን ሁሉ ተንኮልንም ሁሉ ግብዝነትንም ቅናትንም ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃል ወተት ተመኙ። ይሄ ባለፈው ከገለጽኩት ሀሳብ ጋር የተያዘ ጥሩ ሀሳብ ነው። አሁንም ክፋትን ሁሉ አስወግዱ ይላል። ይሄ እውነተኛ የፍቅር አምልኮ ሲኖር በእውነት በፍቅር ክርስቶስ ኢየሱስን መከተል ሲኖር ክፋትን ማስወገድ አለ፣ ተንኮልን ማስወገድ እንዳለብን፣ ግብዝነት ማስመሰል በየትኛው መልኩ በማምለክም ሆነ በማገልገል ማለት ነው። ቅንዓት፣ ስለዚህ ቅንዓት እና ስለ ምቀኝነት ባለፈው ተናግሬያለሁ። ቅንዓትንም ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታደርጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ ይላል። የቃሉ ወተት እንግዲህ ንጹህ የሆነው ያልተፈረሰ እውነተኛ የሆነው ወደ ህይወት የሚመራ የእግዚአብሔር የቃሉ እውነት ነው ማለት ነው። እዚህ ላይ እንግዲህ ጌታ ኢየሱስን በፍቅር ስንከተልን በዚህ መልኩ ነው፣ ስናገለግልን በዚህ መልኩ ነው ማለት ነው። አሁንም በምዕራፍ 2:9-10 ላይ ጴጥሮስ እንደዚህ ይላል፣ እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱም የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ሆናችኋል፣ የእግዚአብሔር ወገን ናችሁ። እናንተ ምሕረትን ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል ይላል። እዚህ ላይ ከአገልግሎት ጋር የተያዘ ነው። ከፍቅር አገልግሎት ከእውነተኛ አገልግሎት ጋር የተያዘ ሀሳብ እየገለጠ ነው ጴጥሮስ። እናንተ ራሳችሁ ከጨለማ ወደሚደነቅ ብርሃን የተጠራችሁ ስለሆነ እናንተ የተጠራችሁ ደግሞ የእርሱን በጎነት እንድትነግሩ የተመረጠ ትውልድ የንጉሥ ካህናት ናችሁ ይላል። እኛ ሁላችንም አገልጋዮች ነን ማለት ነው። በዚሁ ሀሳብ መሰረት ጌታ ሚመን ማለት ሚመኑ ሁሉ ሚመን ክርስቲያኑ ክርስቲያን የሆነ ሁሉ አገልጋይ ነው ማለት ነው። በዚህ ክፍል መሰረት የምናገለግለው እኛ ያገኘነው የቃሉ ወተት ንሽ የሆነውን ያዳንን የኢየሱስን ወንጌል ለሌሎች መናገር ማለት ነው። እኛ ስለተጠቀምን ሌሎችም እንዲጠቀሙ፣ አንደኛ የራስ ወዳድነትን የምናስወግድበት አንዱ መንገድ ነው። እኛ ስለተጠቀምን ሌሎችም ይህንን መንገድ እንዲያገኙ እንዲከተሉትና የዘላለም ህይወት ተካፋይ እንዲሆኑ በምድርም የተባረከ ህይወት እንዲኖሩ ለሌሎቹ የኢየሱስን ህይወት ማካፈል ማለት ነው። ይህንን ስናካፍል እንግዲህ አላማችን የምንለው ሌሎች እንዲድኑ ከፍቅር የተነሳ መሆን አለበት፣ እንዳይጠፉ። እንዲህ አይነት ነገር ከሆነ በምድር ላይ እጅግ ደስተኞች እንሆናለን ማለት ነው። በሰማይ ደግሞ ቅድም የጠቀስኩት አይነት የዘላለም ህይወት ሞብል ስታለን ማለት ነው። ስናገለግል ማለት ነው ይመራ ሁላችን እንግዲህ ጋር ከዚሁ ጋር በተያያዘ ሁኔታ ሌሎቹ ደግሞ ሙሉ ጊዜያቸው ሰጥተው እግዚአብሔርን የሚያገለግሉ ሰዎች በቅንነት ማገልገል ያስፈልጋል። የተለያየ ጸጋ ስጦታ አለ። አስተማሪዎች እንደገና ወንጌል መጋቢዎች፣ ወንጌል ሰባኪዎች፣ መካሪዎች፣ አስተዳዳሪዎች፣ ሌሎችም ማለት ነው። በተሰጠን እግዚአብሔር በሰጠን የጸጋ ስጦታ በታማኝነት በፍቅር ማገልገል ይገባናል። ዝና ክብር ፍለጋ፣ ጥቅም ፍለጋ ሳይሆን በፍቅር እኛ ያገኘነውን ፍቅር ሌሎች እንዲያገኙ በፍቅር ለሌሎች ይህንን እናደርጋለን ማለት ነው። እንደሱ ከሆነ አገልግሎታችን ራሱ የአገልግሎታችን ሽልማት የአገልግሎታችን ዋጋ እናገኛለን። ሽማግሌ የክርስቶስ መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆኑ በመካከላቸው ያሉትን ሽማግሌዎች እመክራቸዋለሁ። በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ። እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን፣ በበጎ ፈቃድ እንጂ መጥፎን ረብ በመመኘት ሳይሆን ጎብኙት። ለመንጋው ምሳሌ ሆኑ እንጂ ማይበሮቻችሁን በኃይል አትግዙ። የእረኞች አለቃ በሚገለጥበት ጊዜ የማያልፈውን የክብር አክሊል ትቀበላላችሁና፣ እንግዲህ ይህን እነዚህ አሁን ለሽማግሌዎች በቤተ ክርስቲያን በሽምግልና ለሚያገለግሉ የምናገር ነው። ይህም ራሱ ሽምግልና አንድ ትልቅ ጌታ እግዚአብሔር የሰጠን የአገልግሎት ኃላፊነት ነው። ስናገለግል ለመንጋው ምሳሌ እንድንሆን ነው። ለመንጋው ምሳሌ እንድንሆን ነው። በፍቅር እንድናገለግል ነው። ግን በዚህ ተቃራኒ በተሰጠን ቦታ ሆነን መንጋውን የምናተራምስ ከሆነ፣ ችግር የምንፈጥር ከሆነ፣ በቲቪ ተሞልተን እንደፈለግን የምናደርግ ከሆነ ተቃራኒ የሆነው በሽልማት ምትክ ደግሞ ቅናት እንዳለው የእግዚአብሔር ቃል ይናገራል። ምሳሌ በመሆን በትህትና በፍቅር ምሳሌ በመሆን ነው። እንደዚህ እንድታደርጉ እመክራችኋለሁ ይላል። እንደዚሁም ደግሞ ቄሶች፣ መጋቢዎች፣ ወንጌል ሰባኪዎችን በትጋት በፍጹም ታማኝነት በፍጹም ትህትና ማገልገል ይገባቸዋል። ሌላ ነገር በልባቸው ይዘው በግብዝነት እያስመሰሉ የሚያገለግሉ ከሆነ ወይም የምናገለግል ከሆነ እዚህ ላይ ትልቅ ችግር አለ ማለት ነው። መጠንቀቅ ያስፈልጋል ማለት ነው። በዚህ መልክ የምናገለግል ከሆነ ታላቅ የእግዚአብሔር በረከት ለእኛና ነገሮቻችን ሁሉ አለ ማለት ነው። በተቃራኒው ደግሞ እግዚአብሔርን ባለማክበር በፍቅር አገልግሎታችን እስከ መጨረሻ ማስቀጥል ከሆነ ቅጣትም አለ። በመጽሐፍ ቅዱሳችን ውስጥ ጥሩ ምሳሌ የሚሆነው ኤሊና ቤተሰቡ ትልቅ ኃላፊነት ተሰጥቷቸው፣ ነገር ግን ኃላፊነታቸውን በሚገባ ስላልተወጡ እና ስላገለገሉ የነበረውን ቅጣት እናስታውሳል። እግዚአብሔር ከእንዲህ አይነት ታላቅ የአገልግሎት ኃላፊነት ሰጥቶን እግዚአብሔርን ከመበደል እግዚአብሔር ይጠብቀን። በእውነት ሌላው ደግሞ በማስተዳደር በኩል ትልቅ ኃላፊነት ተሰጥቶት ኃላፊነቱን በትክክል እየሄደ እየቀጠለ ግን መጨረሻ መቀጠሉን ያቋረጠ ሌላው ንጉስ ሳኦል። ንጉስ ሳኦል የተቀባ ሰው ነበረ። በጥሩ ሁኔታ ጀመረ፣ እስከ ተወሰነም ቀጠለና መጨረሻ ላይ ግን የእግዚአብሔርን አገልግሎቱን በእግዚአብሔር ሀሳብ መቀጠሉን አቋረጠ። በዚህ ምክንያት እናውቃለን እሱ የተቀጣበትን ቅጣት። ከእንዲህ አይነት ቅጣት እግዚአብሔር ይሰውረን። በእውነት በትክክል ማገልገል በፍቅር ማገልገል ትልቅ አገልግሎት፣ ትልቅ ሽልማት፣ ትልቅ በረከት በዚህ ምድርም ትልቅ በረከት ለዘሮቻችን ለእኛ እንዳለ በሰማይ ቤት ደግሞ ታላቅ ሽልማት እንዳነበብኩት እንዳለ ሁሉ በቸልተኝነትና በግዴለሽነት በራስ ወዳድነት በክብር ፍለጋ በገንዘብ ፍለጋ በተለያዩ ጥቅም ፍለጋ ወይም ደግሞ የእግዚአብሔርን ስራ እየሰራን አድሎ በዘረኝነት ምክንያት በቤተ ክርስቲያን አድሎ አስፍነን ችልቅ ችግር የምንፈጥር ከሆነ እንዲሁም ደግሞ ቅጣት አለ። ካልተመለስን ቅጣቱ የከፋ ነው የሚሆነው። ያ ቅጣት ሳይፈጸም ምናልባት በዛ መስመር ካለን መመለስ እና ወደ እግዚአብሔር ወደ ትክክለኛው ወደ ፍቅር አገልግሎት እንድንመለስ ይገባናል። አገልግሎታችን እንድናቆም ሳይሆን እያጠፋን ያለነው ጥፋት አቁመን አገልግሎታችን በትክክለኛ መሰረት በትክክለኛ መንገድ በትክክለኛ አቅጣጫ ጀምረን እንድንጨርስ እንደገና ወደ መስተካከሉ መምጣት ይገባናል ማለት ነው። እንደ ኤሊ አይነት አገልግሎት እንደ ሳውል አይነት አገልግሎት መሆን የለበትም ማለት ነው። አገልግሎታችን እንደ ዳዊት መሆን አለበት። አንዳንድ ጊዜ ሰው ነውና ችግር ወይም ድካም በሚያጋጥምበት ጊዜ በእግዚአብሔር ፊት በግልጽ ራሱን እያሳየ እያስተካከለ ጉዞውን በመልካም ሁኔታ ከእግዚአብሔር ጋር ያለ ሁኔታ እንደ ጨረሰው እንደ ዳዊት አገልግሎታችን እስከ መጨረሻ ጸንቶ የቆየ መሆን አለበት። አገልግሎታችን እንደ ሙሴ ፍጹም በሆነ ትህትና መሆን አለበት። እነሆ ጌታን እንድናገለግል ተጠርተን ክብራችን ለራሳችን ልንወስድ ምንድር ከሆነ ከራሱ አንድ ትልቅ የአገልግሎት ነፍስ መሆኑ ነው ማለት ነው። እንደ ሙሴ እስከ መጨረሻው ድረስ አገልግሎታችን እንደ ኤልያስ እስከ መጨረሻው ድረስ ጀምሮ እስኪያልቅ ድረስ እንደ ኤልሳ አብርሃም ጀምሮ እስኪጨርስ ድረስ ከእግዚአብሔር ጋር አካሄዱን እንዳሳመረ ወይም አካሄዱን እንደጻፈ እንደ አብርሃም ሊሆን ይገባል። እንደ ጳውሎስ ሊሆን ይገባል። እግዚአብሔር ለውጦን የእሱ አገልጋይ ከሆን በኋላ እስከ መጨረሻ ነገራችን ሳይበላሽ በዘመናችን ግን ስናይ ምናልባት ብዙዎቻችን በዚህ መስመር ላንሆን እንችላለን። ካልሆን እንመለስ። ካልተመለስን በእውነት ቅጣቱ ክስረቱ እጅግ በጣም ከፍተኛ ነው የሚሆነው። እግዚአብሔር ከዚህ ክስረት ይጠብቀን። ማገልገል ማለት በፍቅር ለሌሎች መኖር፣ በፍቅር ራሳችንን መስጠት፣ በፍቅር ማንነታችን ለክርስቶስ ኢየሱስ ማስገዛት ማለት ነው። ራሳችን ወደና ፈቅመን ሌሎቹ እንዳይጠፉ ወደ ሕይወት እንዲመጡ በፍቅር ለሌሎቹ ይህንን የክርስቶስ ኢየሱስን ወንጌል መናገር ማለት ነው። በዚህ መትጋት ማለት ነው። ሌላውም ደግሞ በሽምግልና መትጋት ማገልገል፣ በቅንነት ማገልገል፣ በወንጌል አገልግሎት፣ በወንጌል ስብከት፣ በስብከትም እንዲያውም ሰዎች ሁሉ እንዲድኑ እኮ ነው የሚለው። የእግዚአብሔር ፈቃድ በዓለም ያለው ሕዝብ ሁሉ እንዲድን ነው። ግን በዓለም ያለው ሕዝብ ሁሉ መዳን የሚችለው እኛ የፍቅርን ወንጌል በፍቅር ስንናገር ነው፣ ለመናገር ስንተጋ ነው። እኛ ክርስቲያኖች የሆንን ሁላችን ይህ ኃላፊነት እንዳለን አውቀን በየአካባቢያችን ላሉ ሰዎች ይህንን ወንጌል እኛ ካልተናገርን ታዲያ ማን ነው የምናገረው? እግዚአብሔር ስለ ወንጌል መጥቶ እንድናገር እንጠብቃለን። እግዚአብሔር እኛን ወክሎቹ አድርጎናል፣ የአገልግሎቱ አምባሳደሮች አድርጎናል ማለት ነው። እርሱ በመንፈሱ እንድናገለግለው መንፈሱ ሰጥቶናል። ተግተን ማገልገል ያለብን እኛ ነን። እርሱ በመንፈሱ ያበረታናል ማለት ነው። ያንን ኃላፊነት ስንወጣ ነው ብዙ ሰዎች ወንጌልን መስማት የሚችሉት። በዓለም ያሉ ሰዎች ሁሉ እኮ ወንጌልን ሊሰሙ ይችላሉ፣ ክርስቲያኖች ሁሉም ከተጉ። ምክንያቱም በአሁኑ ጊዜ በዓለም ውስጥ በብዙ ቢሊዮን የሚቆጠሩ ክርስቲያኖች አሉ። ነገር ግን ወንጌልን በትክክል ያልሰሙ ሰዎች ደግሞ ይበዛሉ። እነዚህ ሰዎች መስማት የሚችሉት እነዚህ በቢሊዮን የሚቆጠሩት ክርስቲያኖች ሁሉ ለእነዚህ ሰዎች ላልሰሙት አጥርታውና ግልጽ በሆነ ሁኔታ ለክርስቶስ ኢየሱስ ደህንነት ብናገሩ ይሰማሉ። ማዳን የኢየሱስ ክርስቶስ ኃላፊነት ነው፣ ግን መናገር የኛ ኃላፊነት ነው። እንግዲህ ይሄንን እውነተኛ የፍቅር አገልግሎት ይሄ ነው። ሁላችንም እናንተ የእርሱ ካህናት ናችሁ እንደምን እርሱ እንድናገለግል በቅም ጴጥሮስ የተተናገረው ማለት ነው። ይሄ ከሆነ በረከቱ በመጀመሪያ በዚህ በምድርም በሰማይም በረከቱ ለእኛ ነው። አስተማሪውን በትጋት ማስተማር አለበት። ሰዎች በትክክል የኢየሱስን ወንጌል አልተረዱም ወይም ደግሞ ትክክለኛ የሆነ ትምህርት ማግኘት በሚገባቸው ሁኔታ ሳያቋርጥ አስተማሪዎች ማስተማር ይገባቸዋል። መጋቢዎች ደግሞ መንጋውን በፍቅር ሳያቋርጡ መመገብ ይገባቸዋል። ጤናማ ምግብ መመገብ፣ ጤናማ ውሃ ማጠጣት ይገባቸዋል። የደፈረሰ ምግብ ወይም የተመረዘ ምግብ ወይም ደግሞ የደፈረሰ ውሃ አይደለም ማጠጣት የሚገባቸው። ይሄ ማለት ንጹህ የሆነውን የኢየሱስን ወንጌል ንጹህ የሆነውን የክርስቶስን ሕይወት ማስተማር ይገባቸዋል ማለት ነው። መጋቢዎች በትጋት ማገልገል ይገባቸዋል። ይሄ ከሆነ በረከቱ ለዛ መጋቢ ነው። በሌላም አካባቢ በሌላም የተሰጠንን አገልግሎታችን በትጋት ካገለገል በምድርም በሰማይም የእግዚአብሔር ክብር፣ የእግዚአብሔር በረከት፣ የእግዚአብሔር ጸጋ ከኛ ጋር ነው። የመጨረሻ ደስተኞች እንሆናለን። በማትመቸው ምድር እንኳን እየተገፋን እንኳን ደስተኞች እንሆናለን። እንደዚሁ በፍቅር ጌታን እንከተልና የምናገለግል ከሆን ማለት ነው። ሁላችንም አገልጋዮች ነን። ሁላችንም እሱ ደግሞ በዚህ መልክ ልናመልከው ይገባናል ማለት ነው። እንግዲህ አገልግሎት ስንል ይሄ ነው። በአንጻሩ ደግሞ በአሁኑ ጊዜ በአንድ ምክንያት በሌላ ደግሞ የእግዚአብሔር ሞገስ የሌለበት አገልግሎት አለ። እግዚአብሔር ሞገስ የሌለበት አገልግሎት እንግዲህ ጥንቃቄ ያስፈልጋል። እስቲ ጳውሎስ ለጢሞቴዎስ የጻፈውን መልእክት አንደኛ ጢሞቴዎስ ምዕራፍ 2 እንደዚህ ይላል። አንደኛ ማቴዎስ ምዕራፍ 2 ያለበትን አባባል ወይም ደግሞ አካሄድ ወይ መረዳት መኖሩ ጥሩ ነው። ያው ምንድን ነው ብዙ ቤተ ክርስቲያናት ሊኖሩ ይችላሉ፣ ስማቸውም ሊላ ይችላል። ያ ችግር አይደለም። መኖሩም ደግሞ በመጽሐፍ ቅዱስም ውስጥ ኃጢአት እንዳልሆነ ነው። ምክንያቱም ዋናው ነገር እንደ እግዚአብሔር ቃል የሆነውን አካሄድ እየተከተሉ በየአካባቢው የአብያተ ክርስቲያናት ስም ሊሰጥ ይችላል። ልክ እነዚህ አሁን የበዙ የአብያተ ክርስቲያናትን ስሞች እንደዛ አድርገን ልንወስድ እንችላለን። ትልቁ ቁም ነገር ግን ምንድን ነው? እነዚህ በክርስቶስ ኢየሱስ ስም የተጠቀሱት አብያተ ክርስቲያናት በትክክል የኢየሱስ ክርስቶስን ቃል እያስተማሩ ነው ወይ? የሚያስተምሩት አስተምሯቸው እንደ መጽሐፍ ቅዱስ ነው ወይ የሚለው ነው። እንደ መጽሐፍ ቅዱስ ቃል ካላስተማሩ አሁንም ሌላ ጥፋት እየሆነ ነው ማለት ነው። ቅድም እንዳልነው የሚያሳድግ የቃሉ ወተት የሚመግቡ አይሆኑም ማለት ነው። እንደዚህ እና የትኛውም አብያተ ክርስቲያናት ይሁን ትክክለኛ አስተምሮ እስካስተማሩ ከእግዚአብሔር ቃል ጋር የሚሄድ የእግዚአብሔርን ቃል መሰረት ያደረገ ትምህርት እስከ ሰጡ ድረስ የትም ቦታ ሄዶ ማምለኩ ችግር የለውም። ነገር ግን በተቃራኒው ደግሞ ስማቸው ጥሩ ሆኖ አስተምሯቸው ግን የተዛባ ከሆነ እንደ እግዚአብሔር ቃል ካልሆነ ወደዛ ማሄዱ ደግሞ ችግር ነው ማለት ነው። ስለዚህ እንደዚህ አይነት ጥያቄ የሚጠይቁት ወዴት እንሄድ የሚሉት ትክክለኛ የሆነውን የእግዚአብሔርን ቃል ወደሚያስተምር ቤተ ክርስቲያን የትም ሊሆን ይችላል ወደዛ ሄደው እዛም ደግሞ ህብረት ቢያደርጉ ችግር የለም። በትክክል ጌታ እግዚአብሔርን ከወንድሞቻቸውና ከእህቶቻቸው ጋር እያመለኩ ዘመናቸውን በዚያ ከጌታ ከኢየሱስ ክርስቶስ ጋር እስኪገናኙ ምድራዊ እድሜያቸውን እዛው ተበቃሉ ማለት ነው። እንግዲህ እዚህ ላይ እኛም አብያተ ክርስቲያናትም እንደ እግዚአብሔር ቃል እያስተማሩ ነው ወይ የምለው ወንጌልን እንደ እግዚአብሔር ቃል ለፍጥረት ሁሉ እየሰበኩ ነው ወይ የምለው ወንጌልን የሚሰብኩበት አላማውና ሀሳቡ ከምን የተነሳ ነው? ነፍሳት እንዲድኑ ነው ወይ? ከእውነተኛ ፍቅር የተነሳ በምድር ላይ ካለው ጥፋት ነፍሳት እንዲድኑ፣ በዓለም ያሉ ሰዎች ወደ ሲኦል እንዳይወርዱ ኢየሱስ ክርስቶስን ባለማወቅ፣ ምክንያቱም ድህነት ኢየሱስ ክርስቶስን በማመን ብቻ ነው ምትል ወደዛ እንዲመጡ መሆን አለበት ማለት ነው። አገልግሎቱ ይሄ መሆን አለበት ማለት ነው። አገልጋዮችም ሞቲቫቸው ይሄ መሆን አለበት። የቤተ ክርስቲያንም አቲቱድ ይሄ ነው። በዚህ ላይ የተመሰረተ የትም ቤተ ክርስቲያን ይሁን ኢየሱስ ክርስቶስን ሰው እንዲያምን ከመሰከን በኋላ መስክሮም ከዳሬ በኋላ ወደ እነዛ መምራት፣ ወደ አንዱ መምራት ይቻላል። እዚህ ላይ የራሳችንን ድርጊት ማጠናከር የሚል አይነት ሀሳብ መግባት የለበት። የትም ቦታ ቢሆን የትኛውም ቤተ ክርስቲያን በትክክል ኢየሱስ ክርስቶስን የኢየሱስ ክርስቶስን አስተምሮ እስከተከተለ ድረስ መስፋፋቱ ይሄ በጣም ተገቢ ነው። ስለዚህ አዳዲስ ነፍሳት ሲድኑ ከዳኑ በኋላ ደግሞ እንዲከተሉ ትክክለኛ ወደሚያስተምሩት ቤተ ክርስቲያናት መምራት ይቻላል። የትኛውም ቤተ ክርስቲያን ይሁን ይሄንን የመጽሐፍ ቅዱስን መሰረት አድርጎ የሚያስተምር ከሆነ እና በትክክል ኢየሱስ ክርስቶስን እንደ ቃሉ የሚያመልክ ከሆነ እንደ ቃሉ የሚያስተምር ከሆነ እንደ ቃሉ የሚመራን የሚይዝ ከሆነ በየትኛውም አባላት ብንሆን ችግር የለም ማለት ነው። ይህ ሀሳብ ይሄ ነው። ሌሎቻችንም ደግሞ በዚህ መልክ ልናየው ይገባናል ማለት ነው። እንግዲህ ይሄ ሀሳብ እጅግ አስፈላጊ ነው። በአሁኑ ጊዜ ብዙ ሰዎች እንደዚሁ ይሄ ይቸገራሉ። አንዳንድ ጊዜ ደግሞ የሰማያዊ መንግስት ከመገንባት ይልቅ ቅድሚያ ሌላ ስጋዊ ሞቲቭ ይዘን ድርጅትን የመገንባት አይነት አስተሳሰብም እንዳይኖር መጠንቀቅ ያስፈልጋል። ድርጅቱን በጣም እንገንባ፣ ግን የኢየሱስ ክርስቶስን መንግስት ለማስፋፋት የምትሆን ድርጅት መሆን አለባት ማለት ነው። እውነተኛ መሰረት ላይ የተመሰረተች ማለት ነው። እዚህ ላይ ሁለተኛ የሐዋርያ የጴጥሮስ መልእክት ምዕራፍ አንድ ቁጥር አንድ ላይ እንደዚህ ላይ የኢየሱስ ክርስቶስ ባሪያ እና ሐዋርያ የሆነ ሲሞን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘ ነው ከሚያምነው ጋር የተካከለ የክብር እምነት ላገኙት ይላል። በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋር የተካከለ የክብር እምነት ላገኙት ይላል። የክብር እምነት ማለት ነው የክብርን እምነት ማስፋፋት ነው። እሱም እውነተኛው ወንጌል ኢየሱስ ክርስቶስ ለዓለም ተወልዷል፣ በዓለም ላይ ተመላልሶ የጽድቅን ወንጌል አስተምሯል፣ ከዛ ለሰው ልጅ ሁሉ ኃጢአት ሞቷል፣ ሞትን ድል አድርጎ ወደ ሰማይ ወደ አባቱ አድርጓል፣ ከዛ ተመልሶ ይመጣል። እርሱን የሚያምን ሁሉ ከእሱ ጋር የዘላለም ሕይወት ይኖራሉ። እሱ በሚመለስበት ጊዜ እሱ ደግሞ ወደዚህ ወደ ዘላለም ሕይወት ይወስዳል የሚለው መሰረታዊ የክርስቶስ ኢየሱስ የመጽሐፍ ቅዱስ እምነት ማለት ነው። ይህንን የክብር እምነት ያገኘን ማለት ነው። እንግዲህ አገልግሎታችን ይህንን መምሰል እንደምኖርበት ነው። የእግዚአብሔር ቃል የሚያስከብረን እንግዲህ ከዚሁ ጋር የተያዙ ግድ ነጥቦችን አንስቼ የዛሬውን ትምህርት ወደ መደም ደግሞ እመጣለሁ። አገልግሎታችን ይህን መምሰል አለበት፣ አምልኳችን ይህን መምሰል አለበት ማለት ነው። ቤተ ክርስቲያንም እንደ እግዚአብሔር ቃል ማስተማሩን በዚህ አይነት መቀጠል አለባት ማለት ነው። እስቲ እንደው አንዳንድ ጊዜ የፍቅር አገልግሎት ስንል እስቲ እናስበው። ይህን በተለይ በዚህ በአሜሪካ በዩናይትድ ስቴትስ ያለን የኢትዮጵያ ምዕመናን እንደው በአሁኑ ጊዜ አንድ ነገር ማሰብ አይኖርብን ይሆን? በብዙ ሁኔታ የወንጌል መሰረት እየለቀቀ ህብረተሰቡ በሚሄድበት ጊዜ ይህንን ወንጌል እንደዚህ ለማድረስ ከእግዚአብሔር ሀሳብና ፈቃድ ውጪ ሰዎች መሄድ እየበዛ በሆነበት ርኩሰትና ክህደት ከእግዚአብሔር ሀሳብና ተፈጥሯዊ አካሄድ ውጭ የሆነ አካሄድ እየሰፋ በሄደበት በዚህ ምድር ላይ ንጹህ የሆነውን የወንጌልን ቃል ለእነዚህ ማድረስ አይጠበቅብንም? ሁልጊዜ አሁን እኛ አበሻ ስንል እኛው ማዕከላችን ብቻ ነው ወንጌልን ማድረስ ያለብን? እስኪ ይህንን እናስበው። ፍቅር ካለን እነዚህ ሰዎች እኮ በብዙ ሁኔታ ውስጥ እኮ ለእኛ ደርሰውልናል እኮ በዚህ ምድር ላይ እኮ የትም የዓለም ክፍል የማናገኘውን እኮ ነጻነት እናገኛለን። የስጋ ነጻነት ማለት ነው። ሰው ሁሉ የሚፈልገውን የሚወደውን ነጻነት ሰርቶ የመኖር መብት፣ ሳይገፉ ሳይገፋፉ መኖር ማለት ነው። ደክመን መኖር የምንችልበትን እድል አግኝተናል። ህይወታችንንም ብዙዎቻችሁ የብዙዎች ህይወት እንደተቀየረ ግልጽ ነው። ምድራዊ ነው በምድራዊ በረከት በዚች ምድር ላይ በረከትን ማግኘታችን ግልጽ ነው። ታዲያ እኛ ለእነዚህ ሰዎች ልንጸልይ አይገባም? በፍቅር ወንጌል ለእነዚህ ሰዎች እንዲደርስ ለአበሻ ብቻ ነው ወንጌል መድረስ ያለበት? ወይም ስብከታችን በአበሻ አካባቢ ብቻ መወሰን አለበት? አይመስለኝ። ለእነዚህ ሰዎች ሁሉ እንዲድኑ የእግዚአብሔር ቃል እንዲሆን መጸለይ ይገባናል። እንዲድኑ ደግሞ መስበክም ይገባናል፣ ማስተማርም ይገባናል። ለአሜሪካኖች በዚች ምድር ከተለያየ ዓለም ክፍል ተሰደው መጥተው ግን አሁን በስቃ ተደላድለው የሚኖሩ ግን መንፈሳዊ ነገር በመንፈሳዊ ነገር ግን በዛ ደረጃ የሌሉ ለእነዚህ እኮ መናገር ይገባናል፣ ይጠበቅብናል እኮ። ወንጌልን እኮ በአማርኛ ብቻ መስበክ የለብንም፣ በእንግሊዝኛ እኮ መስበክ ይገባናል ለሌሎቹ። እስካሁን እኛ እኔ እንደው በብዛት ያላየሁት ይህ ምድር በመንፈሳዊ ነገር አበሻ መቼም ከድሮም የክርስቲያን ምድር እንደሚባል በዚህ ነገር ጥሩ ነው። እሺ ጥሩ ነው። ይህ እግዚአብሔርን ሲመጥራትና ይህ ባህላችን ነው። ጥሩ ነው። ይሄ ከባህል አልፎ ደግሞ የተለወጠ ህይወት የሚኖሩ ደግሞ ብዙ የእግዚአብሔር ሰዎች ክርስቲያኖች በአሜሪካን ሀገር ኢትዮጵያውያን አበሻዎች አሉ። ነገር ግን በእንግሊዝኛ ለሌሎቹ ይሄንን የመድኃኒን ወንጌል የሚሰብኩ አበሻዎችን እኔ በብዛት አላየሁም። ያም ሆነ ያለበት የለበትም መነሳት አለበት። በእንግሊዝኛም ለሌሎቹም ወንጌልን በዚች ምድር ላይ ለመስበክ በሌላ በእነሱ ነገር በብዙ ነገር እንደተጠቀምን እነሱ ደግሞ ከክርስቶስ ኢየሱስ ተለይተው ድሮ የነበራቸው መሰረት እየለቀቁ ሲሄዱ ዝም ብለን ማየት የለብን። የቅድስናን ህይወት፣ የጽድቅን ህይወት፣ የመልካም ባህሪን ህይወት፣ እግዚአብሔር የሚፈልገውን መጽሐፍ ቅዱሳዊ አካሄድን፣ የድሮ ነገራቸውን እንዳይረሱ ማስታወስ ይገባናል። እንደው ከሀበሻ ብዙ በእንግሊዝኛ የሚሰብኩ ሰዎች እንደው እንዲወጡ በእውነት ይመኛለሁ። ይገባል ይላሉ። በካናዳም በእንግሊዝም በሌላም በሌሎችም አገሮች ያሉት ወንጌልን በአሁኑ ሰዓት ከራሳችን ተርፈን ለሌሎች የምንሰብክበት ጊዜ ነው። ይሄ የፍቅር ወንጌል እኮ ነው። ያዳነን ወንጌል እኮ ነው። ህይወት ያገኘንበት ወንጌል እኮ ነው። ብርሃን ያገኘንበት ወንጌል እኮ ነው። የኑሮ ጣዕም ያገኘንበት ወንጌል እኮ ነው። ይህንን ወንጌል ጌታ እግዚአብሔር እንደምናገረው ብቻን ሰዎች ሁሉ እንዲድኑ እንደተባለ እንዳለው እዚህም ያሉት ብዙ ሰዎች እንዲድኑ የራሳችንን ድርሻ በፍቅር ማገልገልን መቀጠል አለብን፣ መናገር አለብን ማለት ነው። ይህንንም እንድናደርግ እግዚአብሔር ይርዳል። ይህ ማለት አጠገባችን ያለውን በፍቅር እኮ ኢየሱስ እኮ ይህንን አድኖኛል እኮ የኢየሱስ ህይወት ይጣፍጣል እስቲ ይህንን እስቲ እየው ማለት እኮ ነው። ከባድ ነገር አይደለም። ብዙ ዝግጅት የሚጠይቅ አይደለም። በእርግጥ የጸሎት ዝግጅት ሊያስፈልግ ይችላል። ይህንን ልንናገር ይገባናል። አገልግሎት እኮ ማለት በትንሿ ባልስ ባለች እኮ እንደዚህ ብናደርግ እኮ በእግዚአብሔር ፊት እኮ ሞች ያለው አገልግሎት ነው የሚሆነው። የግድ በጣም የተደራጀ አገልግሎት ማለት ላይሆን ይችላል። የተደራጀ አገልግሎትም አስፈላጊ ነው። ይህም ደግሞ እያንዳንዳችን የሚመናን ሁላችን ማድረግ የምንችለው እለት በእለት ማድረግ የምንችለውም አገልግሎት ለሌሎች ወንጌልን መናገር ያስፈልጋል። እንግዲህ በፍቅር እግዚአብሔርን በምናገለግልበት ጊዜ አገልግሎታችን ይህን ይመስላል ማለት ነው፣ ሊመስል ይገባል ማለት ነው። ከዚህ ውጭ ሞቲቭ የተበላሸ አገልግሎት የራሱ ቅጣት አለው፣ መጠንቀቅ ያስፈልገናል። እንግዲህ እግዚአብሔርን በፍቅር ማገልገል ይሄን ይመስላል። ይህንንም በማገልገላችን ደግሞ በምድርም በሰማይም እንባረካለን ማለት ነው፣ ግም ባለፈው ትምህርት እንደተጠቀሰው ማለት ነው። ስለዚህ በዚህ መልክ እግዚአብሔርን እንድናመልክ፣ በዚህ መልክ እግዚአብሔርን እንድናገለግል እግዚአብሔር ይርዳል። በጽድቅ እንድናመልከው፣ በፍቅር እንድናመልከው፣ በፍቅር እርስ በርሳችን እንድንዋደድ፣ እርስ በርሳችን እንድንታያይ፣ ሁለመናችን በፍቅር እንዲሆን፣ ከምድራዊ ከሚጠፋው ነገር በላይ ለሰማያዊ ነገር ሰማያዊ የሆነውን ፍቅር አጽንተን መያዝ የዕለት ተዕለት አካሄዳችን የዘውትር አካሄዳችን እንዲሆን እንግዲህ እግዚአብሔር ይርዳል። ኑሯችን በፍቅር ይሁን፣ አገልግሎታችን በፍቅር ይሁን። ከዚሁ ይህንን ክፍል ከመዘጋቴ በፊት አንድ ነጥብ ላንሳና ይሄ መደበኛ ይሆናል ማለት ነው። አንዳንድ ጊዜ ቅናትና ምቀኝነት በተለመደው ኑሯችን ብቻ ሳይሆን በአገልግሎትም የሚከሰትበት ጊዜ አለ። ይሄም አንዱ እግዚአብሔር የማይወደው ነው። አገልጋዮች አንዱን እግዚአብሔር ሲባርከው ሌላው አገልጋይ በዛ እጅግ በጣም ሊደሰት ይገባል። ለምሳሌ ሶስት ወይም አራት መጋቢዎች ቢኖሩ ወይም ፓስተሮች ቢኖሩ ከነዛ በአንዱ የእግዚአብሔር የአገልግሎቱ ጸጋ ሞገሱ ቢበዛ ሌሎቹ የእሱን ለማደናቀፍ መሮጥ የለባቸው። የበለጠ የእሱ አገልግሎት እንዲያምር ሊደግፉ ይገባል። የእሱን አገልግሎት የሚያሰናክሉ ከሆነ በምቀኝነት በተሰወረ የምቀኝነትና ቅናት የእነሱ ነገር ይበላሻል። የእሱን አገልግሎት የሚያመቻቹ ከሆነ ጸጋን የሚሰጥ እግዚአብሔር ስለሆነ የእነሱ እግዚአብሔር የበለጠ ጸጋ ደግሞ ይሰጣል። እኛ የሌሎችን አገልግሎት ስንባርክ አገልግሎታችን እግዚአብሔር እጅግ በጣም ይባርካል። የሌሎችን ስናሰናክል አገልግሎታችን ይሰናከላል፣ አገልግሎታችን እየተበላሸብን ይሄዳል። ይሄ እውነት ነው። እርስ በርሳችን አገልጋዮችን መደጋገፍ ይገባናል። ደግሞ ስንደጋገፍ በውሸት መንገድ ሳይሆን በእውነተኛ መንገድ ጽድቅን የሚያደርገውን አገልጋይ መደገፍ፣ ማበረታታት፣ ትልቅ ጸጋ ያለበትን አገልጋይ መደገፍ፣ ማበረታታት፣ መጸለይ ያስፈልገናል። በስህተት መንገድ የሚሄድ አገልጋይ ከሆነ ደግሞ ልንገስጸው፣ ልንመክረው፣ እንዲመለስ ልናደርገው ይገባል። ሁለት ነገሮች እነዚህ ሁለት ነገሮች ሚዛናቸውን የጠበቁ መሆን ይገባቸዋል። አንዳንድ ጊዜ በቡድን አገልጋዮች አንዱ የሌላው ቡድን አገልግሎት ያበላሻል ወይም ደግሞ ይነቅፋል፣ የማይገባ ነቀፌታ ያደርጋል። ይሄ በእግዚአብሔር ዘንድ ጸያፍ ነው። ሳይገባ መደገፍም ትክክል አይደለም፣ ሲገባ ደግሞ መቃወምም ወይ ደግሞ መንቀፍም ትክክል አይደለም። እንዲያውም እግዚአብሔር ጸጋውን ሰፋው አይሰጥም። ጸጋን የሚሰጥ እግዚአብሔር ነው። የሌሎችን አገልግሎት ሲባርክ፣ የሌሎች የፈውስ ጸጋ ያላቸው ሰዎች ሲባርክ ነው። የሌሎችን ቀንቶ ከሱ አሁን ይሄ ሰው የከሌ ሊበልጥ ነው በጸጋው የሰዎች ትኩረት ወደ እሱ እየሄደ ነው ብሎ በዚህ አይነት ስጋት ወደ ቅናት መንፈስ ከገባ አገልግሎቱን ሊያበላሽ ነው ማለት ነው። እግዚአብሔር ወንድሜን ሺህ ጊዜ ከኔ በላይ ይጠቀም፣ ሚሊዮን ጊዜ ከላይ በላይ ይጠቀም። እግዚአብሔር ይመስገን። የእሱን የባረኩ በተሰጠኝ ጸጋ ሳገለግል እግዚአብሔር ደግሞ እኔን ደግሞ በጸጋው ያሳድገኛል። ምናልባትም ይሄ በዚህ አይነት ቅንነት መንፈስ ካይሩ አገልግሎትን በፊት ካለው እጅግ በጣም ሊያደርሰው ይችላል። ደግሞ አገልግሎቱ ቢገዝፍ ቢሰፋ የብዙ ሰዎችን ትኩረት የሚስብ ከሆነ ክብሩ ለእግዚአብሔር ነው እንጂ ለራሴ ክብር አይደለም። ስለዚህ አገልጋዮች እርስ በርሳችን እየተቀናናን እርስ በርሳችን እንዳንሰነጋገን መጠንቀቅ አለብን። በአሁኑ ዘመን ይሄ ነገር ሰፍቶ ይታያል። እግዚአብሔር ይህን ነገር ያስወግደው። አስጸያፊ ነገር ነው። የእግዚአብሔር መንግስት እየገነባ ሳይሆን እያፈረስን ነው ያለ ነው። የራሳችንንም አገልግሎት እየገነባ ሳይሆን እያፈረስን ነው ያለ ነው። የሌሎችንም አገልግሎት የክርስቶስ ኢየሱስን ቅድስት የሆነችውን ቤተ ክርስቲያን አገልግሎቷን መሰረቷን እያናጋን ነው ያለ ነው። እንደዚህ የምናረከውን እርስ በርሳችን ግን በቅንነት የምንደጋገፍ ከሆነ ሁሉም ባለው ጸጋ ሲያገለግል የክርስቶስ ኢየሱስ የአገልግሎቱ ውበት ታላቅነት በምድር ያለውንም ህዝብ በዚህ በክርስቶስ ኢየሱስ ወንጌልና ከወንጌል ጋር በተያዘው ታላቅ ሰማያዊ ጸጋ ተጽዕኖ አድርገን የታሰሩትን ሰዎች መፈወስ፣ ማዳን፣ ነጻ ማውጣት በዓለም ታላቅ የወንጌል ተጽዕኖ ማሳደር የምንችልበት መንገድ ይሆናል። በአሁኑ ጊዜ ይሄ ነገር በስቷል። ቡድን እየተፈጠሩ እርስ በርሳቸው በግልጽ አይታይም። ይሄ በእግዚአብሔር ዘንድ ጠያቅ ነውና እንድንመለከት ይገባናል። እንግዲህ በአጠቃላይ ስለ አገልግሎት ስለ ፍቅር አገልግሎት ያለው ይሄ ሲሆን የዛሬ ትምህርታችንን እንግዲህ ስንቋጭ ይሄ ፍቅር በሚለው ርዕስ ይህንን ዛሬ ቋጨዋለሁ። በአጠቃላይ እንግዲህ ያነሳናቸው ብዙ ነጥቦች ናቸው። እርስ በርሳችን በፍጹም መዋደድ እንደሚገባን፣ አገልግሎታችን፣ ህይወታችን፣ አምልኳችን በፍቅር መሆን እንደሚገባ፣ ይህንን ፍቅር ምንም ነገር ሊተካው እንደማይገባል፣ የዘር ፍቅር፣ የገንዘብ ፍቅር፣ የስልጣን ፍቅር፣ ሌላ ማንኛውም ምድራዊ ነገር ማይተካው ፍቅር መሆን እንዳለበት፣ በፍጹም ልባችን እርስ በርሳችን መዋደድ እንደሚገባል፣ እግዚአብሔርም ደግሞ በፍጹም ልባችን መውደድ እንደሚገባል፣ ፍቅራችን ያለ ግብዝነት፣ ያለ ተንኮል፣ ያለ መሰነካከል መሆን እንደሚገባ በዚህ ጊዜ ትምህርቶችን አንስተናል። እግዚአብሔርንም አጽንተን መውደድ እንደሚገባል፣ ወንድሞቻችንና እህቶቻችን እንደ ራሳችን መውደድ እንደሚገባል። እንዲያውም ጴጥሮስ ዮሐንስ እንደ ራሳችሁ ውደዱ ነው ብለው ጴጥሮስ እንዲያውም ከዛም ባለፈ ነው የምናገረው፣ ወንድሞቻችሁን ከራሳችሁ አስበልጣችሁ ውደዱ የሚልም ሀሳብ አለ። ይህንን መዋደድ እንደሚገባል፣ ምድራዊው ፍቅር ሰማያዊ ፍቅር ሊተካው እንደማይገባ፣ አገልግሎታችንም ሁሉ በዚህ ፍቅር ላይ ተመሰረተ መሆን እንደሚገባው፣ ግንኙነታችን በዚህ ፍቅር ላይ መሆን እንደሚገባው፣ በዚህ ፍቅር ላይ ተመስርተን ለሰው ልጅም ለሚጠፉት ሁሉ ፍቅር ሊኖረን እንደሚገባ፣ ይህንን ፍቅር ለመወጣ ደግሞ እያንዳንዳችን ወንጌልን ለፍጥረት ሁሉ መስበክ እንደሚገባ፣ ምእመናን ሁላችን ወንጌልን በዚህ ፍቅር ላይ ተመስርተን መመስከር እንደሚገባ፣ የሚጠፉትን ማዳን እንደሚገባ፣ በምድር ላለው ለሰው ልጅ ሁሉ ይሄ አይነት አገልግሎት እንዲደርስ በፍቅር መጸለይና እኛም ደግሞ ተግባራዊ እርምጃችንን መውሰድ እንደሚገባ፣ እርስ በርሳችን አገልጋዮችን ደግሞ በፍቅር በአገልግሎታችን መደጋገፍ እንደሚገባን፣ መቀናናት እንደማይገባን፣ የፍቅር ጉድለት የሆኑ ነገሮች የስጋ ስራዎች መገለጥ እንደሌለባቸው፣ ፍቅር የነገር ሁሉ ፍጻሜ ስለሆነ ነገራችን ሁሉ በፍቅር መሆን እንዳለበት፣ ሁሉ ነገር ምን ማድረግ የሚገባንን ሁሉ በፍቅር ማድረግ እንደሚገባን በዚህ ጊዜ ተምረናል። የተማርነውን እግዚአብሔር ይባርክልን። ደግሞ አጽንተንም እንጸልይ፣ ይህንን በተግባር ላይ እንድናውል የእግዚአብሔር መንፈስ ይርዳ። ሁላችንም ደግሞ የራሳችን ድርሻ እንወጣ። ትምህርታችን እዚህ ላይ እናበቃለን፣ በጸሎት እንዘጋለን። እግዚአብሔር አምላካችን ሆይ በተከታታይ በአራቱ ጊዜ የተማርነውን ትምህርት ሁሉ እንድንማር ስለረዳ እናመሰግናለን። እኔም እንዳስተምር ስለረዳ አመሰግናለሁ። እግዚአብሔር አምላክ ሆይ አሁን ደግሞ ይህንን እንድንተገብረው ጸጋህን አብዛልን። ለዓለም ሁሉ እግዚአብሔር ሆይ በፍቅር እንዲድኑ የምንጸልይበት የምንመሰክርበትን ጸጋ አብዛልን። ነገር፣ ወሬ፣ ሀሳብ ሰዎችን ለማዳን ላለው አገልግሎት እንድትቆም መሰረቷ በፍቅር እንዲሆን ሁለመናዋ በእግዚአብሔርና በሰው ፍቅር ላይ የተመሰረተ እንዲሆን የምታደርገው ሁሉ ለሰው ፍቅር ብላ ለእግዚአብሔር ፍቅር ለእግዚአብሔር ክብርና ሰዎች እንዲድኑ ሰዎች እንዳይጠፉ ካለው ርኅራኄ የተነሳ ለሰዎች በፍቅር ላይ የተመሰረተ አገልግሎት ቤተክርስቲያን እንድትሰጥ እኛ ሁላችንም በዚህ አገልግሎት እግዚአብሔር ሆይ እንድንሳተፍ እርዳን። የተማርነውን ባርክልን። እግዚአብሔር አምላካችን ሆይ በዚህ ነገር ውስጥ